ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን አሁን ይጀምራል።
ያው ሰባ ምናምን ሰው አልቋል እዚህ። አሁን አይታችሁታል፣ ሀዘን ላይ ነው ሰው የተቀመጠው። በአንድ ቤት ውስጥ ሁለት ሬሳ፣ ሶስት ሬሳ፣ አራት ሬሳ፣ አንድ ሬሳ፣ እግሩ ያጣበት፣ ጭንቅላቱ ያጣበት እና በችግር ውስጥ ነው ያለ ነው።
ቀደም ሲል የተከታተላችኋቸው ከሰሞኑ በሲዳማ ብሔራዊ ክልላዊ መንግስት በምስራቃዊ ሲዳማ ዞን ቡና ዞሪያ ወረዳ ለተከሰተውና 71 ሰዎች ህይወትን ለቀጠፈ የትራፊክ አደጋን በተመለከተ በስፍራው የሚገኙ የአይን እማኞች ለአሜሪካ ድምፅ የተናገሩትን ነው። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? የዛሬ ማክሰኞ ታህሳስ 22 2017 ዓ.ም የአሜሪካ ድምፅ ዝግጅታችን ጀምሯል። አስማማየ ነው እያስተናገድኳችሁ እስከ ምሽቱ 4 ሰዓት ድረስ አብሬያችሁ አመሻለሁ። በዛሬው ዕለት የምንገኘው በአውሮፓውያን ዘንድ የሚከበረው የ2025 የአዲስ ዓመት ዋዜማ ላይ እንገኛለን። በዓሉን ለምታከብሩትም እንኳን አድርሳችሁ ማለት እንፈልጋለን። በምሽቱ የዓለም ዜናዎችን እዚህ ኤደን ገረመው ልታስደምጠን አብራኛለች። እንዲሁም የስቱዲዮ ቅንብሩን ፍራን ኃይሉ ትመራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ ከእኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። ኤደን ጠብቃችኋለች።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በቅድሚያ አርዕስተ ዜናዎቹን እናስተዋውቃችሁ። ደቡብ ሱዳን የነዳጅ ምርቷን እንደገና ልትጀምር ነው። ፈረንሳይ ሶሪያ የሚገኙ የእስላማዊ መንግስት ኢላማዎችን ደበደበች። ሩሲያ የጋዛ አቅርቦት የምታቋርጥባት ሞልዶቫ ለኃይል እጥረት ተጋልጣለች። ሩሲያ የዩክሬን ድሮን ጥቃት የነዳጅ ቃጠሎ አስነስቷል አለች። የሚሉትና ሌሎች ዓለም አቀፍ ዜናዎችን እናደርሳችኋለን። ደቡብ ሱዳን የነዳጅ ምርቷን እንደገና ልትጀምር ነው። ደቡብ ሱዳን በዚህ ዓመት መጀመሪያ ላይ በሱዳን ጦርነት ቁልፉ የነዳጅ ማስተላለፊያ መስመሯ በመጎዳቱ ተቋርጦ የቆየውን ድፍድፍ ነዳጅ ወደ ውጭ የመላክ ሀሳቧን እንደገና ለመቀጠል ማቀዷን አስታውቃለች። የባህር በር የሌላት ደቡብ ሱዳን ወሳኝ የሆነውን የነዳጅ ምርቷን በፖርት ሱዳን ወደብ በኩል የመሸጋገሪያውን ወጪ ለሱዳን እየከፈለች ስትል ቆይታለች። የነዳጅ ማስተላለፊያ መስመር በሱዳን ሰራዊትና በፈጥኖ ደራሽ ኃይሎች ጦርነት ሳቢያ በመጎዳቱም ከዓለም አዲሷ ነጻ የሆነችውና ደሃዋን ደቡብ ሱዳንን ኢኮኖሚያን በእጅጉ ጎድቶታል። የነዳጅ ዘይት ባለስልጣን ዋና ዲሬክተር ኮንጆን አኮት እንደ አውሮፓውያን አቆጣጠር ታህሳስ 19 በሀገሪቱ ነዳጅ ለሚያወጣ አንድ ድርጅት በጻፉት ደብዳቤ የነዳጅ ሚኒስቴር እንደ አውሮፓውያን አቆጣጠር ታህሳስ 30 ቀን በምርት ጣቢያ 3 እና 7 የማምረት ስራው በይፋ የሚጀምርበት የመክፈቻ ቀን ነው ማለታቸውን ደብዳቤውን የተመለከተው ኤኤፍፒ ዘግቧል። ይሁን እንጂ የነዳጅ ምርቱ ስራ እንደገና ስለመጀመሩ ከገለልተኛ ወገን ማረጋገጥ አለመቻሉንም ኤኤፍፒ አክሎ ጠቅሷል። ወደ 12 ሚሊዮን የሚጠጋ ህዝብ የሚኖሩባት ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2011 ነጻነቷን ስታገኝ 3/4 የነዳጅ ክምችት ከሱዳን አብራ ተረክባለች። የነዳጅ ማስተላለፊያ መስመር ከመበላሸቱ በፊት በቀን 150 ሺህ በርሜል በላይ ድፍድፍ የነዳጅ ዘይት ታመርት እንደነበረም በየአመቱ የዓለም የኃይል ምንጭ አሃዝን የሚከታተለው የብሪታንያው የነዳጅ ድርጅት ቢፒ ስታስቲካል ሪቪው ኦፍ ወርልድ ኤነርጂ አስታውቋል። ደቡብ ሱዳን በነዳጅ ሀብት የበለጸገች የዓለማችን ከሁሉም አዲሱ ሀገር ብትሆንም ብሔር ተኮር ጥቃትን፣ ስር የሰደደ አለመረጋጋትና ድህነት እንዲሁም የተፈጥሮ አደጋዎች ጋር ታግላ በእግሯ ለመቆም በመፍጨርጨር ላይ የምትገኝ አዲስ ሀገር ናት። ፈረንሳይ ሶሪያ ለሚገኙ የእስላማዊ መንግስት ኢላማዎችን መደብደቧን አስታወቀች። ፈረንሳይ ሶሪያ በሚገኙ እስላማዊ መንግስት ታጣቂዎች ላይ የአየር ድብደባ መፈጸሟን ዛሬ ማክሰኞ አስታውቃለች። የፈረንሳይ የመከላከያ ሚኒስቴር ሰባስቲያን ለኮርኑ ኤክስ ላይ በጻፉት ጽሁፍ ጥቃቱ የተፈጸመው ከትላንት በስቲያ እሁድ መሆኑን ያስታወቁ ሲሆን ሶሪያ ውስጥ የት ቦታ እንደተፈጸመ ግን አልገለጹም። የፈረንሳይ ጥቃት የተፈጸመው አማጽያኑ የሶሪያ ፕሬዝዳንት ባሽር አልአሳድን ከስልጣን ካባረሩ በኋላ በነበሩት ሳምንታት ውስጥ ነው። ዩናይትድ ስቴትስ በእስላማዊ መንግስት ኢላማዎች ላይ ያደረሰቻቸውን በርካታ ጥቃቶችም ተከትሎ ነው። የእስላማዊ መንግስት ታጣቂዎች የምስራቅ ሶሪያና በምስራቅ ኢራቅ ሰፋፊ አካባቢዎች የተቆጣጠሩት እንደ አውሮፓውያን አቆጣጠር በ2014 ነው። ይህ እርምጃቸውም በዩናይትድ ስቴትስ የተመራውን ጥምረት ያካተተ ቡድኑን የማጥፋት ዓለም አቀፍ ምላሽን አስከትሏል። ታጣቂዎቹ በአንድ ወቅት ይቆጣጠሩት ከነበረው ግዛት አብዛኛውን ቢያጡም አሁንም ድረስ ሶሪያ ውስጥ ይገኛሉ። ዩናይትድ ስቴትስ በዚህ ዓመቱ የአሜሪካ ምርጫ ጣልቃ ለመግባት ሞክሯል ባለቻቸው ኢራንና ሩሲያ ውስጥ ባሉ አካላት ላይ ዛሬ ማክሰኞ ማዕቀብ ጥላለች። የዩናይትድ ስቴትስ ስቴትስ የገንዘብ ሚኒስቴር ባወጣው መግለጫ ተቋማቱ የኢራን አብዮታዊ ዘብ ወኪሎችና ከሩሲያ ወታደራዊ መረጃ ተቋም ጋር የተቆራኘ ድርጅት ማህበራዊና ፖለቲካዊ ውጥረቶችን ለመቀስቀስና በ2024 የአሜሪካ ምርጫ ወቅት የአሜሪካ መራጮች ላይ ተጽዕኖ ለመፍጠር አልመዋል ብሏል። ሚኒስቴሩ እንዳለው የግንዛቤ ማጎልበቻ ስርዓቶችን የሚያዘጋጀው ማዕከል እንደ አውሮፓውያን አቆጣጠር ከ2023 ጀምሮ ተጽዕኖ የሚያሳርፉ ስራዎችን ለማውጣት አቅዶ ነበር። በሞስኮ የሚገኘው የአካባቢው ፖለቲካ የተካነው ማዕከል ሲጂኢ በምርጫው ሂደት ስለ እጩነቱ የተሳሳተ መረጃ አሰራጭቷል፣ እንዲሁም ስር የሰደዱ ሐሰተኛ መረጃ ፈጣሪዎችን በመምራትና በመደጎም ተሳትፏል ብሏል። ሲጂኢ በተጨማሪም በ2024 ምክትል ፕሬዝዳንታዊ እጩን በተመለከተ መሰረተ ቢስ ውንጀላ ለማዘጋጀት ቪዲዮን እንደተጠቀመም ጠቅሷል። በቪዲዮው የትኛው እጩ ኢላማ እንደተደረገባቸውም አልገለጸም። ሪፐብሊካኑ ዶናልድ ትራምፕ በህዳር ወር የዲሞክራቲክ እጩ ካማላ ሃሪስን በማሸነፍ ፕሬዝዳንት ሆነው ተመርጠዋል። በቀደመው ምርጫ ከዋይት ሀውስ ከወጡ 4 ዓመታት በኋላ አስደናቂ በሆነ መንገድም ወደ ስልጣን ተመልሰዋል። የኢራንና የሩሲያ መንግስታት የምርጫ ሂደቶቻችንና ተቋሞቻችንን ኢላማ አድርገው የአሜሪካ ህዝብን በተነጣጠረ የሐሰት መረጃ ዘመቻዎች ለመከፋፈል ፈልገዋል ሲሉ የሚኒስቴሩ የሽብርተኝነትና የፋይናንስ ደህንነት ተጠባባቂ ምክትል ጸሐፊ ብራድሌይ ስሚዝ በመግለጫቸው ላይ ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የደቡብ ኮሪያ ፕሬዝዳንት ዩን የእስር ማዘዣ ወጣባቸው። የደቡብ ኮሪያ ፍርድ ቤት ፕሬዝዳንት ዩን ሱክ ዮል ላይ የጠየቀውን የእስር ማዘዣ ዛሬ ማክሰኞ አጽድቆታል። ታህሳስ ወር ላይ የወጣውና በአጭሩ የተቀጨውን ወታደራዊ ህግ ለማወጅ ባደረጉት ሙከራም ከስልጣን እንዲነሱ የተወሰነባቸው የፕሬዝዳንት ዩን አመፅን በማስነሳት የሀገሪቱ መገናኛ ብዙሀን በደቡብ ኮሪያ በስልጣን ላይ ያሉ የእስር ማዘዣ የወጣባቸው የመጀመሪያው ፕሬዝዳንት ናቸው ሲሉ ዘግበዋል። ዩን ከስልጣን እንዲነሱ ካስወሰነባቸው ክስ በተጨማሪም አመፅ በመቀስቀስና ስልጣንን ያለ አግባብ በመጠቀም በመንግስት ጥምር የምርማሪ ቡድን ምርመራ እየተካሄደባቸው ይገኛል። ፕሬዚዳንቱን የተከሰሱበትን ጉዳይ ቀርበው እንዲያስረዱ የተላኩላቸውን 3 የተለያዩ መጥሪያዎች ችላ በማለታቸው የዛሬ የማክሰኞ የፍርድ ቤት እስር ማዘዣ እንዲወጣባቸው ማድረጉም ተገልጿል። የዩን ጠበቃ የእስር ማዘዣውን ህገ ወጥ ነው በማለት ህገ መንግስታዊ ፍርድ ቤት ትዕዛዙን እንዲያስቆምም ጠይቀዋል። የፕሬዝዳንቱ ደህንነት ጠባቂዎች ወደ ፕሬዝዳንታዊ ጽህፈት ቤት ወይም የዩን ኦፊሴላዊ መኖሪያ ቤት የፍርድ ቤት ብርበራ ትዕዛዝ ይዘው የመጡትን መርማሪዎች የደህንነትና ወታደራዊ ጉዳዮችን በመጥቀስ እስካሁን ድረስ እንዳይገቡ አግደዋል። ፖርቶሪኮ አዲሱን ዓመት የምትቀበለው ያለ መብራት ጨለማ ውስጥ ነው። የዩናይትድ ስቴትስ ግዛት የሆነችው ፖርቶሪኮ 1.3 ሚሊዮን የሚደርሱ ነዋሪዎቿ ዛሬ ማክሰኞ የሚብተውን የአዲሱን የአውሮፓውያን ዓመት ያለምንም መብራት በጨለማ ለመቀበል በዝግጅት ላይ ይገኛሉ። ባለስልጣናት የተቋረጠው የመብራት አገልግሎትን ለመመለስ እስከ 2 ቀናት ሊፈጅ እንደሚችልም ተናግረዋል። የኃይል መቋረጡ የተፈጠረው ዛሬ ማክሰኞ ማለዳው ላይ በተከሰተ የኤሌክትሪክ መስመር ብልሽት ነው። ጄኔሬተሮች ለመጠቀም አቅሙ ካላቸው በስተቀር የደሴቲቱ አብዛኛው ክፍል ጸጥታና ጨለማ ውስጥ ወድቋል። በመጨረሻም ሩሲያ የጋዝ አቅርቦት የምታቋርጥባት ሞልዶቫ ለኃይል እጥረት ተጋልጣለች። ሩሲያ የጋዝ አቅርቦቷን ከነገ ጀምሮ እንደምታቋርጥ በማስታወቋ የኃይል እጥረት ስጋት የገባት ሞልዶቫ በከባዱ ክረምት ለሚኖረው የማሞቂያና የመብራት ችግር እየተዘጋጀች ነው። ለአውሮፓ ህብረት አባልነት የታጨችው ሞልዶቫ የኤሌክትሪክ ኃይል የሚቋረጠው ንብረትነቱ የሩሲያ መንግስት የሆነው ጋዝፕሮም ሀገሪቱ የ709 ሚሊዮን ዶላር ውዝፍ የመብራት ዕዳ አለባት በማለቱ ነው። የተባለውን የዕዳ መጠን የምዕራባውያን ደጋፊ የሆነችው ሞልዶቫ ውድቅ አድርገዋለች። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀዋል። ለቀሪ መሰናዳዎች ወደ አስማማየ ነው እመልሳቸዋለሁ።
አድማጮቻችንና ተመልካቾቻችን ስትከታተሉት የነበረው ከአሜሪካ ድምፅ ለእናንተ የደረሰ የሚገኘውን የአሜሪካ ድምፅ የማክሰኞ ምሽት ዝግጅታችን ነው። ቀደም ሲልም የዓለም የተሰባሰቡ ዜናዎች ለእናንተ ደረሱ። ኤደን ለዓለም ዜናዎቹ አመሰግናለሁ። የተከታተላችሁ ከኛ ጋር እስከ አራት ሰዓት ድረስ አብራችን ትቆዩ። አሁንም እጋብዛለሁ ያስተናግድኳቸው የሚገኘው አስማማየ ነው ነኝ። በምሽቱ በዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው ማብራናለች። እንዲሁም የስቱዲዮ ቅንብሩን ብርሃን ኃይሉ እየመራች ከኛ ጋር ቆይታ ያደረገች ነው የሚገኘው። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ እየተከታተላችሁ አብራችሁ እንድታመሹ እንጋብዛለን። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። በሲዳማ ብሔራዊ ክልላዊ ምስራቃዊ ሲዳማ ዞን ቦና ዙሪያ ወረዳ ተከስቶ ለ71 ሰዎች ህልፈት ህይወት ምክንያቱ በገላና ወንዝ ላይ ድልድዩ የተሰራበት ከፍተኛ መታጠፊያና ቁልቁለት ያለበት መሆኑን የዓይን እማኞችና ትራፊክ ፖሊሶች ለአሜሪካ ድምፅ ተናግረዋል። በስፍራው በተደጋጋሚ ጊዜ አሰቃቂ የመኪና አደጋዎች እንደሚከሰት የአካባቢው ነዋሪዎች ገልጸዋል። የክልሉና ፌዴራል መንግስታት የመፍትሄ እርምጃ እንዲወስዱም አቤቱታቸውን አቅርበዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ወደ ስፍራው አቅንቶ ያሰናዳው ዘገባ እንደሚከተለው ይቀርባል።
የ71 ሰዎች ህይወት በተቀጠፈበት የቦና ዙሪያ ወረዳም አካባቢ ነዋሪ የሆኑት አቶ ወንድሙ ቱሩም አስከፊና ዘግናኝ ሲሉ የጠሩት አደጋ ሲከሰት በቦታው እንደነበረ ተናግሯል። አካባቢው ተደጋጋሚ አደጋ እንደሚከሰትበት ገልጸው ይህኛው ግን እጅግ የከፋ ነው ብለውታል።
70 ሰው አልቋል። እዚህ አሁን አይታችሁታል። ልብሱ ሁሉ እዚህ አለ፣ ጫማ ሁሉ አለ፣ የሰው ጭንቅላት ሁሉ አለ። ሀዘን ላይ ነው ሰው የተቀመጠው። በአንድ ቤት ውስጥ 2 ሬሳ፣ 3 ሬሳ፣ 4 ሬሳ፣ 1 ሬሳ እግሩ ያጣበት ጭንቅላቱ ያጣበት እና በችግር ውስጥ ነው ያለ ነው። ይሄ ሁሉ አሁን አዘኔታው እየተናገረ እያለቀሰ እኮ ነው። ለቅሶ ላይ ነን፣ ችግር ላይ ነን።
ባለፈው እሁድ ታህሳስ 20 ቀን 2017 ዓ.ም በሲዳማ ክልል ቦና ዙሪያ ወረዳም በገላና ወንዝ ድልድይ ላይ በደረሰው የመኪና አደጋም ቢያንስ 71 ሰዎች ሲሞቱ አራቱን መጎዳታቸውን የምስራቃዊ ሲዳማ ዞን አስተዳዳሪም ዶክተር ማተ መንገሻ ለአሜሪካ ድምፅ አረጋግጧል።
75 ሰዎች መረጃ ነው የተገኘው። ከ75ቱ 71 ወጣቶች አጥተናቸዋል። አራቱ በህይወት አሉ። አራቱ በህይወት ካሉት አንድ ሴትና 3 ወንዶች ናቸው።
አደጋው በደረሰበት ቦታ የነበሩ አቶ ቀቀቦ ማቴዎስ የተባሉ የዓይን እማኝ በደረቅ ጭነት መኪና ውስጥ ከነበሩት ውስጥ ሙሽራው ከአራት ወንድሞቹና ከአጃቢዎቹ ጋር መሞታቸውን ገልጿል። ከአንድ ቤተሰብ ውስጥ እስከ 4 ሰዎች የሞቱ ሲሆን ከ40 በላይ ሰዎች ዲላ ሶንቃ ከተባለ ቀበሌም በአንድ ጊዜ መሞታቸውን ተናግሯል።
ትላንትና በ9 ሰዓት አካባቢ መሰለኝ ያው ሰዎች ሰርገኞች ናቸው በአይሱዝ ተጭኖ ሲመጡ እንዳለ ነው የወረደው። በዛ ከቦና ወጥቶ ወደ ያው ቦናም ወረዳ ወረዳም ቦና ነው ቀበሌ ዲላ ሶንቃ ወደዛ ሲሄድ በመንገድ ላይ ነው ይሄ አደጋ የገጠመላቸው።
የዞኑ አስተዳዳሪ ዶክተር ማቴ መንገሻ ተሳፋሪዎችን ጭኖ ሲጓዝ ነበረም ኤፍኤስአር አይሱዙ የተባለ የደረቅ ጭነት መኪና መንገዱን ስቶም በገላና ወንዝ ላይ ያለውን መሻገሪያ ድልድዩን አልፎም ወንዝ ውስጥ በመግባቱ እንደሆነም አብራርተዋል። ሌላ ከበደ ሙንጣሻ የተባሉ የወረዳው ነዋሪና የዓይን እማኝ በአደጋው የሞቱ ሰዎችን አስክሬን ሰብስበው ማንሳታቸውን ገልጸው ከዚህ ቀደም አይተውት በማያውቁት አደጋም ማዘናቸውን ተናግሯል።
ሬሳ ሁሉ እኛንን ተሸክመን ያወጣ ነው። ከዚህ ሬሳውን 1፣ 2፣ 3፣ 4 እየተባለ በአንድ አይሱዙ ብቻ ከ80 ሰው በላይ ነበር የተጫነው። ከነዛ ውስጥ አንድ መተረፍ የለም። አንዲት እህትና 2 ወንድ ብቻ ነበረ። እነዛም ደግሞ ሪስክ ላይ ናቸው። ይኖሩ ይሞቱ አይታወቅም። እነዚህ ሪፈር ተደርጓል። ሌላው ደግሞ በአጠቃላይ ሬሳ ነው። በቃ ሬሳ ነው፣ እንዳለ ሬሳ ነው ሆኖ። ስለዚህ በዚህ ድልድይ ብቻ ያለቁት ትላንትና እጅግ በጣም ዘግናኝ በሲዳማ ክልል በቦና ዙሪያ ወረዳ በዚህ በጋላና ድልድይ ያለቀ ህዝቡ ሳይሆን ወጣቶች፣ ጨቅላ ወጣቶች ናቸው።
አቶ ወንድሙ ድልድዩን በሚሻገሩበት ወቅት በፍርሃት እንደሚዋጡ አስረድተው የአደጋው መንስኤም የመንገዱና የድልድዩ የጥራት ጉድለት ነው ብለዋል።
እዛች ዳገቱ ሲመጣ እግዚአብሔር አሳልፈን አንተ ተባበረን እያለ ጭንቀቱን እየሰማ ነው የምመጣው። የሚተነፍሰው ይህን ዳገት ከጨረሰ በኋላ ይህንን ወንዙን ከተሻገረ በኋላ እፋ ነው የምውለው። ከዚህም የሚመጣ እየተጨነቀ ከዛም የሚመጣ እየተጨነቀ እግዚአብሔር ነፍሳችን ይኸው እና ጠብቀን አሳልፈን እያሉ እየለመኑ እኮ ነው የሚመጣው።
ሆኖም ገበያ የሚሄዱትም ሆነም ከሰዎች ጋር የሚገናኙት ድልድዩን አልፎ በመሆኑ ከዛ ውጭ የሚገለገሉበት ሌላ አማራጭ እንደሌላቸው አስረድተዋል። አቶ ከበደም መንገዱ በጣም አስቸጋሪ ነው ሲሉ ተናግሯል።
አደገኛ ቦታ ስለሆነ መሰራት ያለበት ቦታ ከዚህ በፊት የተቀየሰ በፊት ሌላ ቦታ ነበር ተቀየሰው። ነገር ግን ያንን እንዴት አድርገው ደግሞ ይንን ቦታ ደግሞ እንደሰሩ እኛ አናውቅም። እውቀቱ በወቅቱ የለንም። ስለዚህ የተቀየሰው ድልድዩ ቀጥታ መውጣት አለበት ተብሎ ነበር። አሁን ግን ቀጥታ ሳይሆን በዛ ጊዜ የነበሩ ባለስልጣናትና ይንን መንገድ የወሰዱ ኢንጂነሮች ይወቁበት።
የቦና ዙሪያ ወረዳ ትራፊክ ፖሊስ አስተባባሪም ዋና ሳጅን እጅጉ ይልማ የ71 ሰዎችን አስክሬን ማንሳታቸውን ገልጿል። አደጋው የተከሰተው በመንገዱ ችግር የተነሳ መሆኑን አስታውቀዋል።
አደጋ ብዙ ጊዜ ይከፍ ያ ቦታ ነው የሚከሰተው። ብዙ የሰው ህይወት ነው እያለፈ ያለው። እንግዳ መኪናዎች ይመጣሉ አብዘኛ ሰዓት ላይ እዛ እኮ ነው። ምክንያቱም መጀመሪያ መንገድ ሲሰራ መንገዱ ትክክል አይደለም። መውጣት ሲገባበት ቦታ ትቶ በዛ በድልድዩ ላይ ጠማማ ስለሆነ መንገዱ በድልድዩ ላይ እኮ ነው ችግር ያለው። ይሄ የስዳማ መንግስትም የፌደራል መንግስትም ይሄ ቦታ ድልድዩ አይቶ ሌላ መንገድ ቢፈጠርን ጥሩ ነው ላለ።
አደጋው የተከሰተበት የገላና ድልድይ ጠመዝማዛ መንገድ እንደጨረሱ ከፍተኛ ቁልቁለት ባለበት ገላና ወንዝ ላይ የተሰራ ሲሆን ለማለፍ አስቸጋሪ የሆነም ከባድ መታጠፊያ ያለበት ከ9 እስከ 10 ሜትር ከፍታ ያለውና ከግራና ከቀኝ ያሉ መከላከያዎቹም የተሰባበሩበት መሆናቸውን ተመልክቻለሁ። እዚህ ስፍራ በተከሰተ አደጋ የሞቱ ሰዎች ቤተሰቦች ወደሚኖሩበት አንድ መንደር አቅንቼ የነበረ ሲሆን በአንድ ቤት ውስጥ 4 አስክሬን፣ በሌላ ቤት ደግሞ 2 አስክሬኖችን ዛሬ ለመቅበር መዘጋጀታቸውን የተጎጂ ቤተሰብ አባላት ነግረውኛል። አደጋው የተከሰተውም ከአዋሳ 105 ኪሎ ሜትር ከአዲስ አበባ ደግሞ በ300 ኪሎ ሜትር ርቀት ላይ በሚትገኘው በቦና ዙሪያ ወረዳ ገላና ወንዝ ላይ ሲሆን መንግስት የማስተካከያ እርምጃ ወስዶ መንገዱ እንዲያስተካክል ነዋሪዎች ጠይቀዋል። አቶ ከበደም
ስለዚህ የብዙ ወገኖቻችን የብዙ ልጆች የብዙ ወጣቶች ህይወት የተቀጠፈበት ቦታ ስለሆነ መንግስት ይህንን በአስቸኳይ ነገ ተነጎዳ ሳይል በዚህ አመት እርምጃ ወስዶ አዲስ መንገድ ተቀይሮ ሰላም የምናገኝበት መንገድ መፈጠር አለበት።
የአሜሪካ ድምፅ በዚህ ጉዳይ ምላሽ ለማግኘት ያደረገው ጥረት የክልሉ የመንገድና ትራንስፖርት ቢሮ ኃላፊዎች ስልክ ስለማያነሱ አልተሳካም። የአደጋው ሰለባ የሆኑት ወደ አንድ የሰርግ ስነ ስርዓት ላይ ሲጓዙ ነበርና በቡና ሳይት ስራ ላይ ቆይቶ ሲመለሱ የነበሩም የአንድ አካባቢ ወጣቶች ሲሆኑም የቀብር ስነ ስርዓቱም ዛሬ መፈጸሙን ዋና ሳጅን እጅጉ አስታውቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት ከአሜሪካ ድምፅ የተላለፈላችሁ የሚገኝ የማክሰኞ ምሽት ዝግጅታችን ነው። ቀደም ሲል በሲዳማ ክልል የደረሰውን የትራፊክ አደጋ የተመለከተውን ዘገባ ነበር የተከታተላችሁት። የዚህን ዘገባ በምስል የተደገፈውን ቅንብር ደግሞ በዌብሳይታችንና በማኅበራዊ ትስስር ገጾቻችን ላይ የምታገኙት መሆኑን ከወዲሁ መጠቆም እንወዳለን። አሁን ቀጥታ የምናልፈው ወደ ምሽቱ የትንታኔ ርዕሶች ነው። የትንታኔ መጽሔታችን የመጀመሪያ ጉዳይ የሚመለከተው ኢትዮጵያና የሶማሊያ በሶማሊያ ያለውን የሰላም አስከባሪ የተመለከተ ነው። ኢትዮጵያ በአዲሱ የሰላም አስከባሪ ኃይል መሳደፍ እንዳትከለከል አንድ የሶማሊያ ባለስልጣን አስጠነቀቁ። አዲሱ የአፍሪካ ህብረት የሶማሊያ የሰላም አስከባሪ ተልዕኮ በሰዓታት ውስጥ ስራውን ይጀምራል። ታዲያ አንድ የሶማሊያ ክፍለ ግዛት ባለስልጣን ኢትዮጵያ በእንግሊዝኛ የምጻር መጠሪያው አውሶም በተባለው ተልዕኮ እንዳትሳተፍ መደረግ የለባትም ሲሉ አስጠንቅቀዋል። የኢትዮጵያ ወታደሮች የሚገኙበት የጁባላንድ ክፍለ ግዛት ምክትል ፕሬዚዳንት መሐመድ ሰይድ አደን ለአሜሪካ ድምፅ የአፍሪካ ቀንድ አገልግሎት በሰጡት ቃል ኢትዮጵያ በተልዕኮ እንዳትሳተፍ ቢደረግ እንደሚቃወሙ ገልጸዋል። የቪኦኤው ሀሩን ማሩፍ ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች።
የጁባላንዱ ባለስልጣን መሐሙድ ሰይድ አደን በሀገሪቱ ውስጥ ያለው የጸጥታ ሁናቴ ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን አወዛጋቢ የባህር በር ተጠቃሚነት መግባቢያ ስምምነት ተከትሎ በሁለቱ ሀገሮች መካከል ለአንድ ዓመት ከዘለቀው አለመግባባት ጋር ተለይቶ መታየት እንዳለበት ነው ያሳሰቡት። የኢትዮጵያ ወታደሮች አውሶም ውስጥ እንዳይገቡ ቢደረግ የሚጠቅመው አልሸባብን ነው ሲሉም አክለዋል።
ኢትዮጵያ በሶማሊያ ጸጥታ ጥበቃ ያላት ሚና እንዲቀር ቢደረግ ከሃይማኖት ያፈነገጡት ከሃዲዎች ይጠቀማሉ። የሶማሊያ ሕዝብ ደህንነቱ አደጋ ላይ ይወድቃል። ይህንን ስጋታችንን እኛ አስቀድመን አሰምተናል። አሁንም አቋማችን ይሆኑ።
የጁባላንዱ ምክትል ፕሬዚደንት በቅርቡ ወደ አዲስ አበባ ተጉዘው የጦር ኃይሎች የታማዦር ሹሙን ፊልድ ማርሻል ብርሃኑ ጁላን ጨምሮ ከኢትዮጵያ ባለስልጣናት ጋር ተወያይተዋል። ማህሙድ ለቪኦኤ የአፍሪካ ቀንድ አገልግሎት በሰጡት ቃል በሶማሊያና በኢትዮጵያ መካከል ትብብር ቢደረግ የኢትዮጵያ ወታደሮች በሚንቀሳቀሱባቸው አካባቢዎች የሚኖሩ ማህበረሰቦችን ደህንነት በይበልጥ ለመጠበቅ ይረዳል ብለዋል።
ይህ ጉዳይ በጥንቃቄ መታየት አለበት። ሶማሊያ ውስጥ የጸጥታ ትብብርን በሚያረጋግጥ መልኩ እንዴት ነው ተግባራዊ ሊሆን የሚችለው የሚለው ከልብ እውነተኛ ከሆነ መንገድ መታየት ይኖርበታል። በተለየ መንገድ እንዲጠናና እቅድ እንዲወጣ ነው የምንፈልገው።
የጁባላንዱ ባለስልጣን ይህንን አስተያየት የሰጡት የኢትዮጵያ ወታደሮች በአዲሱ የአፍሪካ ህብረት የሶማሊያ ድጋፍ ሰጪና አረጋጊ ተልእኮ ውስጥ ይካተቱ አይካተቱ ቁርጡ ባልታወቀበት በዚህ ወቅት ነው። ለአዲሱ የአፍሪካ ህብረት ተልእኮ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የመጀመሪያውን ለአንድ ዓመት የሚዘልቅ ስልጣን አጽድቋል። አህጉራዊው ህብረት 12,626 የሚደርሱ መለዮ ለባሽ ሰራዊቶች 1,040 ፖሊሶችን ጨምሮ እስከሚቀጥለው የፈረንጆች 2025 ሰኔ ወር ድረስ እንዲያሰማራም የመንግስታቱ ድርጅት ፈቅዷል። ኢትዮጵያና ሶማሊያ ባለፈው እንደ አውሮፓውያን አቆጣጠር ታህሳስ 11 ቀን ቱርክ አንካራ ላይ ተገናኝተው ስምምነት የደረሱ ሲሆን አንዳቸው የሌላውን ሉዓላዊነትና የግዛት አንድነት ሊያከብሩ ቃል ተገባብተዋል። ከዚያ ወዲህም የሶማሊያ ባለስልጣናት ኢትዮጵያ በአውሶም ተልእኮ የምትሳተፍበትን ሁኔታ ለመመልከት ፈቃደኝነቱ እንዳላቸው አረጋግጠው ነበር። ሌላ በኩል ደግሞ የሶማሊያ ባለስልጣናቱ 11,000 የሚሆኑ ወታደሮች ከዩጋንዳ፣ ከጅቡቲና ከኬንያ አግኝተናል ብለዋል። በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ተስፋዬ ይልማ ባለፈው ሳምንት በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ባደረጉት ንግግር
The transition from ATMIS to AUSOM takes
ከሶማሊያ ፌዴራላዊ መንግስት ጋር በቅርበት ለመስራት በጉጉት እንጠብቃለን። በጸረ ሽብርተኝነት ጥረቶች ቁርጠኛ አጋርነቱ እንደሚቀጥል እንተማመናለን። ኢትዮጵያ በድህረ ATMIS ተልእኮ ሚናዋን ለመጫወት ዝግጁ ነች።
ከአትሚስ ወደ አውሶም ሽግግሩ ስኬታማ የሚሆነው የሶማሊያ የጸጥታ ኃይሎች ሙሉ ኃላፊነታቸውን ለመረከብ እንዲችሉ ከተደረገ ብቻ መሆኑን አሳስበዋል አምባሳደር ተስፋዬ። አክለውም ኢትዮጵያ በአፍሪካ ህብረት የሶማሊያ ተልእኮ ውስጥ ለመሳተፍ ያላት ዝግጁነት ይቀጥላል ብለዋል።
We look forward to working closely with the federal government of Somalia.
ከሶማሊያ ፌዴራላዊ መንግስት ጋር በቅርበት ለመስራት በጉጉት እንጠብቃለን። በጸረ ሽብርተኝነት ጥረቶች ቁርጠኛ አጋርነቱ እንደሚቀጥል እንተማመናለን። ኢትዮጵያ በድህረ ATMIS ተልእኮ ሚናዋን ለመጫወት ዝግጁ ነች።
እሳቸው ይህንን ቢሉም በመንግስታቱ ድርጅት የሶማሊያ ምክትል ቋሚ መልእክተኛ መሐመድ ራቢ ዩሱፍ በሰጡት ምላሽ የኢትዮጵያን በተልእኮ መሳተፍ አጠራጣሪ በሆነ መልኩ ነበር ያስቀመጡት።
ኢትዮጵያና በሶማሊያ መካከል ባለፉት 11 ወራት በነበሩት የተመዘገቡ ድርጊቶች የተነሳ የሶማሊያ ፌዴራል መንግስት ከአትሚስ ወደ አውሶም ለምናደርገው ሽግግር አጠቃላዩን የጸጥታ ጥበቃ አደረጃጀቱን ገምግሟል።
አክለውም ሀገራቸው ለተልእኮ የሚያስፈልጋትን ሰራዊት መጠን አግኝታለች ብለዋል።
በዚያን ወቅት ወታደር የሚያዋጡ የቀጠናው አጋሮቻችን የሆኑ ሶስት አገሮች ለአውሶም የሚያስፈልገንን 11,000 ሰራዊት ለማቅረብ ቃል በመግባት ድንቅ የሆነ አጋርነት ሰጥተውናል። የእነሱ ቃል መግባት በኢትዮጵያ አለመግባት የሚፈጠረውን ማናቸውም የጸጥታ ጥበቃ ክፍተት ይሞላል። በአልሸባብ ላይ የሚካሄደው ትግልም ወደፊት መግፋቱን እንዲቀጥል ያደርጋል።
በሌላ በኩል ቡሩንዲ ለአውሶም ተልእኮ በምታዋጣው ወታደር ቁጥር የተነሳ በሶማሊያና በቡሩንዲ መካከል ጭቅጭቅ ተፈጥሯል። ያም የተልእኮ ሽግግሩን ያደናቅፋል የሚል ስጋት አስነስቷል። ሶማሊያ ቡሩንዲ 1,041 ወታደሮች እንድታቀርብ የመደበችላት ሲሆን ቡሩንዲ በበኩሏ አይበቃኝም፣ ወታደሮችን በሚያገኙት ድጋፍና በደህንነታቸው ረገድ ይጎዳብኛል ስትል ተቃውሞ አሰምታለች። ሁለት ዲፕሎማቶች እንደገለጡት ከሆነ ቡሩንዲ 2,000 ወታደሮች ለማቅረብ ነው የምትፈልገው። የአፍሪካ ህብረትና የሶማሊያ ባለስልጣናት የአዲሱ የሶማሊያ አረጋጊ ተልእኮ ተሳታፊ ሀገሮች ምን ያህል ወታደር እንደሚያዋጡ ውይይቱ እንደቀጠለ መሆኑንና መፍትሄ እንደሚገኝለት ጠቁመዋል።
ከመጀመሪያው የትንታኔ መጽሔታችን ቅንብር ተመልሰናል። ሁለተኛው ደግሞ የሚያተኩረው ወደዚህ ወደ አሜሪካ ይመልሰናል። የጦር መሳሪያ ባለቤቶች የጣለባቸው ቁጥጥር በትራምፕ ሲወገድ ለማየት ጓጉተዋል ይላል ሁለተኛው ዘገባችን። በባይደን አስተዳደር በዩናይትድ ስቴትስ የሚፈጸሙ ጥቃቶችን የመከላከያ እርምጃዎች ተጠናክረዋል። ነገር ግን ተመራጩ ፕሬዚዳንት ዶናልድ ትራምፕ በጥር ወር ስልጣን ሲረከቡ ትልቅ የፖሊሲ ለውጥ ይደረጋል ተብሎ እየተጠበቀ ነው። የአሜሪካ ድምጿ ቬሮኒካ ቫልደራስ ኢግሌሲያስ የጦር መሳሪያ ባለቤቶችና የጦር መሳሪያ ቁጥጥር እንዲደረግ የሚሟገቱ ባለሙያዎችን አነጋግራ በጉዳዩ ላይ ያደረሰችን ያዘጋጀችውን ጥንቅር ስመኝሽ ቆየ እንደሚከተለው ታቀርበዋለች።
ተመራጩ ፕሬዚዳንት ዶናልድ ትራምፕ ስልጣን እንደያዙ ወዲያውኑ እንደሚያስፈጽሙ ቃል ከገቧቸው ጉዳዮች አንዱ የጦር መሳሪያ ባለቤቶችን መብት ማስከበር ነው።
በሁለተኛው የስልጣን ዘመኔ ባይደን በሁለተኛው ህገ መንግስታዊ መብት ላይ ያደረሱትን ጥቃት እንቀለብሳለን። ጥቃቶቹ ኃይለኛና በፍጥነት የሚፈጸሙ ይሆናሉ። ባይደን ከዋይት ሀውስ እግራቸው ከወጣበት ደቂቃ ጀምሮ።
የአሜሪካ በሽታ መከላከያና መቆጣጠሪያ መስሪያ ቤት ባወጣው መረጃ መሰረት እንደ አውሮፓውያን አቆጣጠር በ2023 ብቻ ቢያንስ 47,000 ሰዎች በጦር መሳሪያ ጥቃት ህይወታቸው አልፏል። በዚህም ምክንያት ፕሬዚዳንት ጆ ባይደን ተከታታይ እርምጃዎች የወሰዱ ሲሆን ተመራማሪዎች ቁጥሩን ለመቀነስ ረድተዋል ይላሉ። ጄን ፓውሊዮ ኮኒስ በጆንስ ሆፕኪንስ ዩኒቨርሲቲ የጦር መሳሪያ ጥቃት መፍትሄ ማዕከል ውስጥ የፖሊሲና ፕሮግራም ዳይሬክተር ናቸው።
እርምጃዎቹ የአሜሪካ የማዳን እቅድ በተሰኘው መርሃ ግብር በማህበረሰብ ውስጥ የሚፈጸሙ ጥቃቶችን ለመከላከል ድጋፍ ይሆን ዘንድ የተመደበውን ገንዘብ ያጠቃልላል። የባይደን አስተዳደር የአልኮል፣ የትንባሆ፣ የጦር መሳሪያዎችና የፈንጂዎች ህግ አስከባሪ ቢሮና የፌዴራሉ ምርመራ ቢሮን የመቆጣጠር ብቃት አጠናክሯል።
የጦር መሳሪያ መብት ተሟጋቾች በበኩላቸው እነዚህ ቁጥጥሮች ጦር መሳሪያ የመያዝ ህገ መንግስታዊ መብትን ይጻረራል በማለት ይከራከራሉ። ትራምፕ ወደ ስልጣን ሲመጡ እንደሚያነሷቸውም እርግጠኛ ናቸው። አላን ጉትሊብ የሁለተኛ ህገ መንግስታዊ መብት ፋውንዴሽን ምክትል ፕሬዚዳንት ናቸው።
የሰዎችን ደህንነት ለመጠበቅ ያደረጉት ነገር አለ ብለን አናስብም። ያደረጉት ነገር ቢኖር ሁለተኛውን ህገ መንግስታዊ መብቶች መጣስ ነው።
ደጋፊዎቹ አክለው ትራምፕ በግዛታቸው የጦር መሳሪያ ለመያዝ ፍቃድ ያላቸው ሰዎች ወደ ሌላ ግዛት ይዘው መዘዋወር የሚያስችላቸው ህግ ለመፈረም የገቡትን ቃል ሲፈጽሙ ለማየትም ጓጉተዋል። ህጉ ፈቃድ ያላቸው ሰዎች የጦር መሳሪያዎችን ይዘው በ50ዎቹም ግዛቶች እንዲዘዋወሩ እንደሚያስችላቸው ዊስኮንሲን በሚገኘው የጠመንጃ መብቶች ቡድን ፕሬዚዳንት ኒክ ክላርክ ይገልጻሉ።
በእያንዳንዱ በምናልፍበት ግዛት የጦር መሳሪያ ህጎቻቸውን መመልከት ይኖርብናል። በአንዳንዶቹ ግዛት ለመያዝ ህጋዊ ላንሆን እንችላለን። ስለዚህ በፌዴራል ደረጃ ማየት የምንፈልገው ነገር ነው።
የአእምሮ ጤና ችግር የነበረበት የፍራንክ ሲሞሬሊ ልጅ እንደ አውሮፓውያን አቆጣጠር በ2022 በህጋዊ መንገድ በገዛው የጦር መሳሪያ ራሱ ላይ በተኮሰ በሳምንታት ጊዜ ውስጥ ህይወቱ አልፏል። በዚህ ምክንያት ሲሞሬሊ የጀርባ ምርመራዎች የመሳሰሉ የጦር መሳሪያ ደህንነት እርምጃዎች በትራምፕ አስተዳደርም እንዲቀጥሉ ይፈልጋል።
እናት ወይም አባት ለደህንነታቸው ሲሉ ቤታቸው የጦር መሳሪያ ማስቀመጥ ቢፈልጉ ችግር የለብኝም። የማይገባኝ ግን የእነሱ የጦር መሳሪያ መብት የኔን መሳሪያ ከቤቴ የማራቅ መብት የሚገፋው ለምንድን ነው የሚለው ነው።
ፒው የተሰኘው የጥናት ማዕከል እንዳመለከተው የአእምሮ ጤና ችግር ያለባቸው ሰዎች የጦር መሳሪያ መግዛት እንዳይችሉ መከልከሉን አብዛኛው ማህበረሰብ ይደግፋል። ነገር ግን አሜሪካውያን ከጦር መሳሪያ ጋር በተያያዙ ፖሊሲዎች ዙሪያ አሁንም የተከፋፈሉ ናቸው። በቬሮኒካ ባልደራስ ኢግሌሲያስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ቀጣዩ ዘገባችን ደግሞ በትራምፕ አስተዳደር የስደተኞች ሁኔታ ምን ይመስላል የሚለውን የሚመለከት ነው። ተመራጩ ፕሬዚዳንት ዶናልድ ትራምፕ የስደተኞቹን ጉዳይ የምርጫ ዘመቻቸው ዋና ጉዳይ አድርገው ነበር። መጪው አስተዳደራቸው በህገወጥ ፍልሰተኞች ላይ ጠንከር ያለ የህግ ማስከበር እርምጃ ለመውሰድ ማቅዷል። የቪኦኤ የስደተኞች ጉዳይ ዘጋቢ አሊኒ ቤሮስ አዲሱ አስተዳደር የስደተኞችን ፖሊሲ ምን እንደሚመስል ታስቃኘናለች። እንግዲህ ወልዴ እንደሚከተሉ ያቀርበዋል።
ዶናልድ ትራምፕ በምርጫ ዘመቻቸው ወቅት ጠንከር ያለ የድንበር ቁጥጥር እንደሚያደርጉ፣ በተጨማሪም ህጋዊ ሰነድ የሌላቸውን በቁጥጥር ስር አውለው ከሀገር እንደሚያባርሩ ቃል ገብተዋል።
በአሜሪካ ታሪክ ግዙፍ በሚባል ደረጃ ስደተኞችን ከሀገር እናስወጣለን። አማራጭ የለንም፣ ምክንያቱም የትኛውም ሀገር ይህን ችሎ ማስተናገድ አይችልም።
ከዶናልድ ትራምፕ ቅዶች መካከል ስደተኞችን ለጊዜው ማቆያ ስፍራዎችን በብዛት ማዘጋጀትና ወደ ሀገር ለመግባት የሚሹ ፍልሰተኞች ጉዳያቸው እስከሚታይ በሜክሲኮ እንዲቆዩ የሚያዘውን ፖሊሲ እንደገና መልሶ ተግባር ላይ እንዲውል ማድረግ ይገኙበታል። ትራምፕ ያስተዳደራቸው የስደተኞች ጉዳይ አስተባባሪ እንዲሆኑ ያጫቸው ታም ሃውማን እንደሚሉት ሕግ ማስከበሩ የሚያተኩረው በሕዝቡ ደህንነትና በብሔራዊ ደህንነት ላይ ነው።
በዚህ ሀገር ከፍተኛ ቁጥር ያለው ፍልሰተኛ ባለበት በዚህ ወቅት ግዙፍ የሆነ ከሀገር የማባረር ዘመቻ መደረግ አለበት።
አንዳንድ የስደተኞች ጉዳይ ባለሙያዎች እንደሚሉት ደግሞ በጅምላ ማባረሩ ስደተኞች ወንጀልን ለሕግ አስከባሪዎች ሪፖርት ከማድረግ እንዲቆጠቡ ሲያደርግ ይህም የሕዝብ ደህንነትን ይጎዳል። ዴቪድ ባየር ካቶ በተሰኘው ተቋም የስደተኞች ጥናት ኃላፊ ናቸው።
are more likely than the average US born person to report crime.
አሜሪካ ከተወለዱት ዜጎች በበለጠ ስደተኞች ወንጀልን ለፖሊስ ሪፖርት ያደርጋሉ። ነገር ግን ጥናቶች በተደጋጋሚ እንዳመለከቱት በአንዳንድ አካባቢ በጅምላ ሕግ ለማስከበር በሚሞከርበት ወቅት በስደተኞቹ ዘንድ ወንጀልን ሪፖርት ማድረጉ ይቀንሳል።
ከዚህ በፊት የዲሞክራቲክም ሆነ የሪፐብሊካን አስተዳደሮች ስደተኞች ወንጀል ያልፈጸሙ ከሆነ የጥገኝነት ጥያቄያቸው መልስ እስከሚያገኝና ጉዳያቸው እስኪጠናቀቅ ድረስ እንዲቆዩ ይፈቅዱ ነበር። አዲስ በሚመጣው አስተዳደር ግን ይህ ላይቀጥል ይችላል፣ ምክንያቱም በአዲሱ አስተዳደር በቁጥጥር ስር ሆኖ መቆየት ግዴታ ይሆናል። ዴቪድ ሊዮፖልድ የስደተኞች ጠበቃ ናቸው። ሕጋዊና ቋሚ ነዋሪዎች ቋሚ የመኖሪያ ፍቃድ ግሪን ካርዳቸውን ሁሌም እንዲይዙ ይመክራሉ።
If I were a lawful permanent resident, a green card holder, I'd be sure to have my
ህጋዊና ቋሚ ነዋሪ ከሆንኩ ግሪን ካርድ ካለኝ ግሪን ካርዱን ሁሌም እይዛለሁ።
የትራምፕ ባለስልጣናት እርምጃው ወንጀለኞች እንዳይበረታቱ ያደርጋል ሲሉ ማገታሉ። የስደተኞች ጥናት ባለሙያው ዴቪድ ካቶ ግን ባለፈው የትራምፕ አስተዳደር የሆነው በተቃራኒው እንደሆነ ያስረዳሉ።
Mass deportation is going to deep
በጅምላ ማባረር ከባድ ወንጀል የፈጸሙት ላይ እንዳናተኩር ያደርጋል። ባለፈው የትራምፕ አስተዳደር በቅድሚያ ወንጀል በሚፈጽሙት ላይ እንዲተኮር በሚል የተቀመጠው መመሪያ እንዲቀርብ መደረጉ የስደተኞችና ጉምሩክ ሕግ አስከባሪ ኃይል ወንጀለኛ ያልሆኑትም በጥፍ በሚባል ብዛት ያዘ።
ይበንዲ እንዳለ ዴቪድ ባየር እንደሚሉት በድንበር አቋርጠው ለመግባት የሚሞክሩት ወንጀለኞች ቁጥር በ3 ጥፍ ጨምሯል። ትራምፕ በበኩላቸው በስደተኞች ጉዳይ ላይ እርምጃ መውሰድ የሚጀምሩት ቃለ መሐላ በሚፈጽሙበት እንደ አውሮፓውያን አቆጣጠር ጥር 20 ወይም በኢትዮጵያ አቆጣጠር ጥር 12 2017 ዓ.ም መሆኑን አስታውቀዋል። አሌኒ ቤሮስ ላላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን ከአሜሪካ ድምጽ እየተከታተላችሁ የምትገኙት የታህሳስ 22 2017 ዓ.ም የማክሰኞ ምሽት ዝግጅታችን አሁንም እንደቀጠለ ነው። አሁን በአሜሪካ የሰዓት አቆጣጠር 7 ሰዓት ከ33 ይላል። በኢትዮጵያ ከምሽቱ 3 ሰዓት ከ33 ማለት ነው። የመጀመሪያ ምዕራፍ ቅንብሮቻችን ነው ቀደም ሲል ስትከታተሏችሁ የነበረው። አሁን ቀጥታ የምናልፈው ደግሞ ወደ ሁለተኛ አጋማሽ ቅንብሮቻችን ይሆናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ከሰሞኑ ህይወታቸው ያለፉትን የቀድሞ የአሜሪካ ፕሬዚዳንት ጂሚ ካርተርን የተመለከተ ነው። አሜሪካውያን እሁድ ዕለት በመቶ ዓመታቸው ከዚህ ዓለም በሞት የተለዩትን በ39ኛውን የአገሪቱን ፕሬዚዳንት ጂሚ ካርተርን አስተዋሽ ሀሳቦችን እየገለጹ ነው። የቪኦኤ ዘጋቢ ስኮት ኤርነስ በዚህ ዘገባ ጉዳይ ያጠናቀሩ ዘገባን ሀብታሙ ስዩም እንደሚከተለው ያቀርበዋል።
የአሜሪካ ሰንደቅ ዓላማ ዝቅ ብሎ ከተውለበለበበት ዋይት ሃውስ ውጭ የተገኙት ከካሊፎርኒያ ግዛት የመጡት ቼሪል ጆንሰን ጂሚ ካርተር የሚወዷቸው ፕሬዚደንት እንደነበሩ ይናገራሉ።
ጥሩ ሰው ነበሩ። አሁን ላይ በብዛት የማይታይ ጨዋና ታማኝ ሰው ነበሩ።
በዋሽንግተን ግዛት ታኮማ ከተማ ነዋሪ የሆኑት ኬት በርንስ ካርተርን ይበልጡን የሚያስታውሷቸው መጠለያ ለሚሹ ሰዎች በማሰብ ተሳታፊ በነበሩበት የቤቶች ግንባታ ስራ ነው። በመኖርበት አካባቢ በርካታ የመጠለያ ለሰብአዊነት መርሃ ግብር ቤቶች ነበሩ። ሌሎችን ለመርዳት ያላቸው ቁርጠኝነት የእኛም የህይወት ዘመን ቀዳሚ ዓላማ ሊሆን ይገባል ብዬ አስባለሁ። የዓለም ወቅታዊ ሁነት ለሰዎች ድጋፍ የማንሰጥበት መሆኑ አሳዛኝ ነው። ለብዙ ዓመታት እሳቸው መልካም ተምሳሌትነትን አኑረዋል ነው ያሉት። ካርተር ሰዎችን የመንከባከብ አስፈላጊነትን አሳይተዋል ይላሉ ከቨርጂኒያ የመጡት አቶ ሻዋከር።
በህዝብ አገልግሎት ውስጥም ትገባው የመጡት ሰዎችን ለማገልገል ነው። ይህ በጣም ቁልፍ ብቃት የሚጠይቅና በምሳሌነት መምራት ነው። የመጽሐፍ ቅዱስ እውቀት ነበራቸው። መጠለያ ለሰብአዊነት የተሰኘ መርሃ ግብርም ዘርግተዋል። እነዚህ ሁሉ እንዴት መምራት እንዳለብንና አሜሪካውያን እንዴት መግባባት እንዳለብን የሚያሳዩ ጥሩ ምሳሌዎች ናቸው።
የኒውዮርክ የአክሲዮን ገበያ ሰኞ ዕለት ስራውን ከመጀመሩ በፊት ለቀድሞ ፕሬዚደንት የህሊና ጸሎት መርሃ ግብርን አከናውኗል። የኒው ጀርሲ ነዋሪ ዶላሪስ ስፒቫክ ካርተር ከእስራኤላውያንና ከፍልስጤማውያን ጋር የሰሩትን ስራም ያስታውሳሉ።
ለስነ ምህዳርና ህዝባዊ መብቶች የታገሉ በመሆናቸው የእሳቸውም ሆነ የፕሬዚዳንትነት ዘመናቸው አድናቂ ነኝ። ከኃላፊነት ዘመናቸው በኋላ በተለይም በመካከለኛው ምስራቅ ላይ የጻፏቸው መጽሐፍት ግዙፎቹ ናቸው። የካምፕ ዴቪዱን ስምምነት በተመለከተ ሳስብና ስናገር በስሜት እናጣለው።
የካርተር ሞት ስለ ህይወታቸውና ስለ ፕሬዚደንትነት ዘመናቸው የበለጠ ለማወቅ እድል የሚሰጥ መሆኑን የሚናገሩት ደግሞ የከነቲኬት ነዋሪዋ ኪም ፓትቪን ናቸው።
የማላውቃቸውን ብዙ ፖሊሲዎች በተመለከተ እንዲሁም የወቅቱን ምጣኔ ሀብታዊ ሁነቶችና ታሪክን ማወቅን ሻለው። የዛሬን ሁነት እንድንተረጉም ስለሚያስችለን ሁል ጊዜ ከታሪክ ብዙ እንማራለን ብዬም አስባለሁ።
ካርተር በተወለዱበት ፕሌንስ ጆርጂያ የሚኖሩት ሳንድራ ዋልተርስ ከእሳቸው ቤት ፊት ለፊት የነበሩትን ጓደኛቸውን ያስታውሷቸዋል።
መቶ ዓመት እንዲኖሩ ስለተፈቀደላቸውና ሊያደርጉት የሚፈልጉትን ነገር ሁሉ ስላደረገላቸው ፈጣሪ የተመሰገነ ይሁን። ፔሊን ጆርጂያ በምትገኝ ከተማ የለውዝ እርሻ አድገው ለዩናይትድ ስቴትስ ፕሬዚዳንትነት የበቁት እኚህ ሰው ያስመዘገቡትን በርካታ ስኬቶች የተመለከተ ሊያዝንባቸው ይከብደዋል።
ዋሽንግተን ዲሲ ከሚደረገው ብሔራዊ የሽኝት መርሃ ግብር በኋላ ጂሚ ካርተር ፕሌንስ ጆርጂያ ውስጥ ግብዓተ መሬታቸው ይፈጽማል።
የቀድሞ የአሜሪካ ፕሬዚዳንት ጂሚ ካርተር ህልፈተ ሕይወትን አስመልክቶ የተናገረውን ዘገባ ነበር ቀደም ሲል የተከታተልነው። ቀጥሎ ደግሞ ሳምንታዊው ንግድና ምጣኔ ሀብት ወደ እናንተ ይደርሳል። በዛሬው ንግድና ምጣኔ ሀብት ዝግጅታችን የምንመለከተው አቦል ደሞዜ የተባለውን የቅድመ ደሞዝ ብድር አገልግሎት መጀመሩን የተመለከተ ነው። ባለፈው ቅዳሜ ታህሳስ 12 2017 ዓ.ም ቡና ባንክ እና ካቻ ዲጂታል ፋይናንሻል ሰርቪስ የቅድመ ደሞዝ ብድር አገልግሎት ተጠቃሚ የሚያደርግ አቦል ደሞዝ የተባለ የዲጂታል ብድርና ቁጠባ አገልግሎት በይፋ አስጀምረዋል። በሙከራ አገልግሎት ላይ የቆየ መሆኑን በተገለጸው አቦል ደሞዝ ለተቀጣሪ ደሞዝተኛ የህብረተሰብ ክፍል አገልግሎት እንዲሰጥ የተዘጋጀ መተግበሪያ መሆኑን የካቻ ዲጂታል ፋይናንስ አገልግሎትና የቡና ባንክ ኃላፊዎች ለአሜሪካ ድምፅ ተናግረዋል። ሰራተኞች ከክፍያ ቀናቸው በፊት የገንዘብ እጥረት ሲገጥማቸው የወር ደሞዛቸውን የተወሰነ ክፍል ያለምንም ማስያዣ በብድር እንዲያገኙ የሚያስችላቸው መሆኑን የአገልግሎት ተጠቃሚ መሆናቸው የነገሩን የአዲስ አበባ ነዋሪ ወይዘሮ ሶስናና አቶ እስራኤል በቀለ ለአሜሪካ ድምፅ ተናግረዋል። በዚህ ጉዳይ ላይ ደረጀ ደስታ ያጠናቀሩ ዘገባ እንደሚከተሉ ይቀርባል።
የካቻ ዲጂታል ፋይናንስና የኢትዮጵያ ቡና ባንክ አቦል ደሞዜ የተሰኘውን የቅድመ ደሞዝ ብድር መውሰጃና የቁጠባ አገልግሎትን የሚሰጠውን የዲጂታል መተግበሪያ በይፋ መጀመራቸውን ያስታወቁት ባለፈው ቅዳሜ ነበር። አቶ አብርሃም ጥላሁን የካቻ ዲጂታል ዋና ስራ አስፈጻሚ፣
ዲጂታል ሴቪንግ ኤንድ ዲጂታል ሌንዲንግ ወይም ደግሞ የዲጂታል ቁጠባና የዲጂታል ብድር አገልግሎት የምርቀት ፕሮግራም የነበረን። የዲጂታል ቁጠባ ማለት ሰዎች ወደ ቅርንጫፍ መሄድ ሳይጠበቅባቸው በእጅ ስልካቸው አማካኝነት የብሔራዊ ባንክን ኬዋይሲ አሟልተው የቁጠባ ሂሳብ መክፈት የሚችሉበት እና ሂሳባቸውን ማንቀሳቀስ የሚችሉበት አገልግሎት ነው። እንዲሁም ደግሞ የዲጂታል ብድር አገልግሎት ደግሞ አነስተኛ ብድሮችን ብዙ መያዣ የማይጠየቅባቸው የደንበኛውን የገንዘብ እንቅስቃሴዎች፣ ሂሳቡ ላይ ያሉ ዝውውሮችን፣ እንዲሁም ሌሎች ገንዘብ ነክ ያልሆኑ መረጃዎችን ፕሮሰስ በማድረግ ከቅርንጫፍ መሄድ ሳይጠበቅበት ደንበኛው ካለበት ሆኖ በእጅ ስልኩ አማካኝነት የብድር አገልግሎት ማግኘት የሚችልበት እንዲሁም ክፍያውንም ሲፈጽም ወደ ቅርንጫፍ መሄድ ሳይጠበቅበት በክፍያ ቀኑ ራሱ ሲስተሙ ኮሌክት የሚያደርግበት አሰራር ነው። ስለዚህ የነበረን የምርቃት ፕሮግራም በዲጂታል ቁጠባና የዲጂታል ብድር አገልግሎት ከቡና ባንክ ጋር ሆነን በጋራ አስፈላጊውን የብሔራዊ ባንክ መስፈርቶችን አሟልተን ለህብረተሰቡ ያስተዋወቅንበት መድረክ ነበር።
በዝግጅቱ ወቅት በቦታው እንደነበሩ የነገሩን ከኢትፌንቴክ ተቋም የሂሳብ አያያዝና ባለሙያ የዲጂታል ቴክኖሎጂ አሰልጣኝና አማካሪ አቶ በረከት ቦጋለ ከሌሎች የዲጂታል መተግበሪያዎች ለምሳሌ ከቴሌብርም ሆነ ኤምፔሳ ይሄኛውን የካቻ አባል ደሞዜ የሚለየው ምን እንደሆነ የተጠየቁት አቶ በረከት ይመልሳሉ።
አንድ ናቸው። ቴሌብር ሞባይል መኒ ነው፣ ካቻ ሞባይል መኒ ነው፣ ኤምፔሳ ሞባይል መኒ ነው። ነገር ግን ምንድነው ቴሌብር በቴሌ ሲም ነው የሚሰራው፣ ኤምፔሳ በሳፋሪኮም ሲም ነው የሚሰራው፣ ካቻ በሁለቱም ሲም ይሰራል።
የአዲስ አበባ ነዋሪ መሆኗንና አንድ ድርጅት ውስጥ ተቀጣሪ መሆኗን የነገረችን ወይዘሪት ሶስና ሻውል የአቦል ደሞዜ ተጠቃሚ ናት።
ምንድነው ፔሮል የሚከፈለኝ በቡና ባንክ በኩል ነው ደማገኘው። እሱም በመጠቀም በእሱ በኩል ደግሞ ስለሚገባልኝ የአቦል ደሞዜ ተጠቃሚ ሆኛለሁ። አቦል ደሞዜ ላይ ደግሞ ደሞዜን 33% እና 50% አገኛለሁ። እና ለተለያዩ ላስፈለጉኝ ነገሮች ለትምህርት ቤት ክፍያ ሊሆን ይችላል፣ ለቤት ክራይ፣ ለተለያየ ነገር ፋይናንሻሊ ላስፈለጉኝ ነገሮች በቀላሉ የደሞዝ መዳረሻ ብድር ማግኘት ይችላል።
ለምሳሌ እሱን ለመበደር ምን ጠየቁሽ?
እኔ የምሰራበት ድርጅት በቡና በኩል ነው ደሞዝ ለእኔ የሚከፍለኝ። ስለዚህ ቡና ባንኩ በሱ በኩል ለሰራተኞቹ ደሞዝ የሚከፍል ካምፓኒን ለሰራተኞቹ የደሞዝ መዳረሻ ብድር የሚያቀርበው አቦል ደሞዜ ነው። በሱ በኩል ነው እኔ ተጠቃሚ የሆንኩት።
በቡና ባንክ አክሲዮን ማህበር የዲጂታል ፋይናንሻል አገልግሎት ዋና ስራ አስኪያጅ አቶ ታደሰ መለሰ ግን ተጠቃሚዎች የቡና ባንክ ደንበኛ ብቻ መሆን አይጠበቅባቸውም ይላሉ።
የካቻ ዲጂታል ፋይናንሻል አክሲዮን ማህበር ደንበኛ ከሆነም አገልግሎቱን ማግኘት ይችላል። የቡና ባንክ አክሲዮን ማህበር ደንበኛ ከሆነም ይችላል።
የሰማሁት ምናልባት ከቡና ባንክ ጋር የሂሳብ መዝገብ የከፈቱ ወይም አካውንት ያላቸው ብቻ ናቸው ይህን አገልግሎት የሚጠቀሙት የሚል ነው።
አይ እሱ ትክክል አይደለም። እንግዲህ ቡና ባንክ ከካቻ ዲጂታል ፋይናንሻል አክሲዮን ማህበር ጋር በጋራ ተባብረን ነው ፕሮዳክቱን ያበለጸግነው አገልግሎቱን ሰጠው። ስለዚህ ወይ የካቻ ደንበኛ ከሆነም የቡና ባንክ አክሲዮን ማህበር ደንበኛ ሳይሆን ተጠቃሚ መሆን ይችላል። የቡና ባንክ ደንበኛ ከሆነ ደግሞ የካቻ ደንበኛ ሳይሆን መጠቀም ይችላል። ከሁለት አንዳችን ደንበኛ ከሆነ የአገልግሎቱ ተጠቃሚ መሆን ይችላል ማለት ነው።
ይህም ሆኖ አሁንም የአቦል ደሞዜ አገልግሎት በቡና ባንክና በካቻ ዲጂታል አባላት ብቻ ላይ የተወሰነ መሆኑን ተከታዩ የአቶ ታደሰ ማብራሪያ ያስረዳል።
አገልግሎቱን ለመጠቀም ከሚያስፈልጉት ወይም መስፈርቶች መካከል አንደኛው የቡና ወይም የካቻ ዲጂታል ፋይናንሻል አገልግሎት ማህበር ደንበኛ መሆን ይጠበቅባቸዋል። ሁለተኛው በድርጅቶች ውስጥ ተቀጥረው የሚሰሩና ቋሚ ሰራተኛ መሆን ይጠበቅባቸዋል። ሌላው ድርጅቶቹ ከቡና ጋር ወይም ደግሞ ከካቻ ጋር ደንበኛ ይጠበቅባቸዋል። እነኚህ ድርጅቶች የቋሚ ሰራተኛቸውን ወራዊ ደሞዝ በካቻ ወይም ደግሞ በቡና አክሲዮን ማህበር በኩል የደሞዝ ክፍያቸውን መፈጸም ይጠበቅባቸዋል። ይሄን ካደረጉ የሰራቻቸው ቋሚ ሰራቻቸው የአቦል ደሞዜ የብድር አገልግሎት ተጠቃሚ መሆን የቁጠባ አገልግሎቱን ለማግኘት ግን እነኚህ የጠቀስኳቸው መስፈርቶች አያስፈልጉም። የካቻን ዋሌት አውርደው መጠቀም ይችላሉ። የተለየ መስፈርት የለውም የዲጂታል የቁጠባ አገልግሎቱን ለመጠቀም።
ከብሔራዊ ባንክ በተሰጠ ፍቃድ መሰረት ከሶስት ወር በኋላ ሌሎች የፋይናንስ አገልግሎት ዘርፎችን በማካተት በሙሉ አቅሙ የሚጀምር መሆኑን የሚገልጹት ኃላፊዎች አሁን እየተሰጠ ያለው አገልግሎት ሙከራ አብነት ወይም ፓይለት መርሃ ግብር መሆኑን በመግለጽ በቡና ባንክና ካቻ ዲጂታል ተጠቃሚዎች ብቻ የመወሰኑን አግባብነት ያስረዳሉ። የካቻ ማርኬቲንግ ኮሚኒኬሽን ስራ አስኪያጅ አቶ ናሆም አበራ ጉዳዩ የቴክኖሎጂና የገንዘብ ጉዳይ በመሆኑ ቀስ በቀስ ደረጃ በደረጃ መታየት ያለበት መሆኑን ያስረዳሉ።
አሁን በሺዎች የሚቆጠሩ ሰራተኞችን አስገብተን እየተጠቀሙ ነው፣ እያየነው ነው። ከዛ አሁን ወደ መቶ ሺዎች እንሄዳለን፣ ወደ ሚሊዮኖች እንሄዳለን። ሊሚት ያስቀመጥነው የለም። ግን ደግሞ ከብድር አንጻር ከምንሰጠው ገንዘብ አንጻር ሰውንም ከማለማመድ አንጻር ስቴፕ ባይ ስቴፕ እያሰፋን ለመሄድ የሚያስብ ነው እንጂ ይህን ያህል ሊሚት ያስቀመጥንለት የለም።
ተጠቃሚዋ ሶስና እስካሁን ባለው አገልግሎት ያገኘችውን ጥቅም እንደሚከተለው ትገልጻለች።
እማራለሁ የማታ ማለት ስለዚህ ልክ የትምህርት ቤት ክፍያ ሲደርስብኝ ወየ ሰው አይን ያለው ስጡኝ ብዬ በደራለሁ ከሰው። አሁን ግን ይሄኛው በማግኘቴ ቀጥታ አፕሊኬሽኑ ላይ ገብቼ ሚኒት እንኳን አይፈጅም፣ በጣም ቀላል ነው፣ ኢዚ ነው። ስለዚህ እሱን ተጠቅሜ ክፍያዎችን መፈጸም ይችላል ማለት ነው። የቤት ክራይም ልክ እንደ የተለያየ ፋይናንስ ገንዘብን የሚጠይቁ ነገሮች ሲያጋጥመኝ ቀጥታ ሰው የድሮ የሰው ፊት ያየው ነበር መጠየቀው ስጡኛ በድሩኝ የሚለው ግን በዚህ በመጠቀም ቀጥታ የ33% ወይም የ50% አማራጭ መውሰድ ይችላል።
ሌላው ያገልግሎቱ ተጠቃሚ በመሆን 30% ያህል መውሰዱን የነገረን የአዲስ አበባ ነዋሪ አቶ እስራኤል በቀለ ነው።
ነው ለመጀመሪያ ጊዜ ስጠቀም የደሞዝ ወቅት አልነበረምና ጆች የትምህርት ቤት ክፍያ ለመክፈል የተወሰነ ያስፈልገኝ ነበር። አጋጣሚውን ተጠቅሜ ከሰዎች መበደር ሳይጠበቅብኝ ቀጥታ ራሴ ደሞዜን ካቻሁን በመጠቀም መበደርና መጠቀም ይችላል።
ባለው የኑሮ ውድነት ውስጥ በጥሬ ገንዘብ መጠቀምና ከወር እስከ ወር ደሞዝ መጠበቅ በተለመደበት ሀገር ውስጥ እንዲህ አይነቱ የዲጂታል መተግበሪያው ዘርፈ ብዙ ጥቅሞች አሉት የሚሉት አቶ በረከት ዋና ዋና ናቸው የሚሏቸውን እንደሚከተለው ይዘረዝሯቸዋል።
ይሄ የደሞዝ ብድር መተግበሪያው የሚሰጣቸው ጥቅሞች በአጠቃላይ አንደኛ ፈጣን የሆነ የገንዘብ ፍላጎት በሚኖርበት ሰዓት ሰው ደሞዝተኛው ኪሱ ላይ ደሞዝ ላይኖር ይችላል፣ ገንዘብ ላይኖር ይችላል። በፍጥነት የጤና ችግር ቢያጋጥመው በፍጥነት የሚያገኝበት ለምሳሌ አንድ ደሞዝተኛ የሆስፒታል ቢል መክፈል ሊከፍል ድንገት ገንዘብ እንትን ቢያቅተው ቶሎ ብሎ ከዚህ ተበድሮ የሚከፍልበት ሂደት ነው ያለው። ሌላኛው ደግሞ ፋይናንሻል ኢንክሉዥን ቅድም እንዳልኩት የሚያበረታታ ነው። በሀገሪቷ ውስጥ ለምሳሌ አንድ ገጠር ላይ ያለ የግብርና ሰራተኛ፣ ጤና ባለሙያ ከከተማ ውጭ ነው ያለው፣ ትንሽ ገንዘብ ቢያስፈልገው የሰው ፊት ኢትዮጵያ ውስጥ ያው አስቸጋሪ ነው ብድር መጠየቅ ማለት ለክሬዲት መጥፎ አመለካከት ነው ያለን እና ብድር ጠየቀ አንድ ሰው ማለት በቃ ባሪያ ረኮ ብሎ የሚያስበው አንድ ሰው እና ለዛ የሰው ፊት ሳይገርፈው ይቺ የጤና ባለሙያ ወዲያው ተበድራ የምትከፍልበት ወይ ገንዘብ የምታገኝበት አንባንክድ የሆነ ህብረተሰብ ራቅ ያለ ቦታ ያለ ሁሉ ወደ ፋይናንስ ስርዓቱ የሚመጣበት ፋይናንሻል ኢንክሉዥንን የሚያበረታታ ነው። ሌላው ደግሞ በተጨማሪ ቁጠባን የሚያበረታታ ዲሲፕሊን የሆነ የፋይናንሻል ማኔጅመንት ፐርሰናል ፋይናንሻል ማኔጅመንት ዲሲፕሊን የሆነ የሴቪንግ ስርዓት እንዲኖር ያደርጋል።
ካቻ ዲጂታል ፋይናንሻል ሰርቪስ ቴክኖሎጂና ገንዘብን አጣምሮ የሚሰራ ብርቱ ጥንቃቄ የሚጠይቀውን ይህን የአገልግሎት ዘርፍ መንግስት ምን ያህል ይፈቅደዋል፣ ምን ያህልስ ይቆጣጠረዋል ተብለው የተጠየቁት የካቻ ማርኬቲንግና ኮሚኒኬሽን ስራ አስኪያጅ አቶ ናሆም አበራ ይመልሳሉ።
የካቻ እንግዲህ በናሽናል ባንክ ላይሰንስ ተሰጥቶት በፔመንት ኢንስትሩመንት ኢሹወር ስራ ከጀመረ 1-2 ዓመት ሞልቶታል። ይሄ ላይሰንስ እንግዲህ የሞባይል ገንዘብ ዝውውር፣ ዲጂታል ብድርና ቁጠባን ጨምሮ ሌሎች የተለያዩ ሰርቪሶች እዛ ላይሰንስ ውስጥ አሉ። ዲጂታል ባንክ ቴክኒክ ባንክ እኩል ሴትልመንቶች እንሰራለን፣ ለናሽናል ባንክ ሪፖርት በየቀኑ እንልካለን። እያንዳንዷ ሜዥርመንት በናሽናል ባንክ ሬጉሌት እየተደረግን ነው የምንንቀሳቀሰው። ሰው
የካቻ ዲጂታል ዋና ስራ አስፈጻሚ አቶ አብርሃም ጥላሁን የዲጂታል ብድር አገልግሎትና ሂደት በአይነቱ አዲስ ብቅ እያለ የሚገኝ የዘመናዊ ቴክኖሎጂ አካል መሆኑን በመግለጽ ከነባሩ ጋር በማነጻጸር ያስረዳሉ።
የዲጂታል ብድር የምንላቸው ሰዎች በተለምዶ ከባንክ ወይ ፋይናንስ ከፋይናንስ ተቋም ሄደው ብድር የሚወስዱበት አሰራር አለ። ቅርንጫፍ ሄደው ማመልከቻ ሞልተው አስፈላጊውን የእነሱን የመክፈል አቅም የሚያሳዩ ሰነድን አሟልተው ያሟሉት ነገር በቅርንጫፍ ኮሚቴ ታይቶ ደግሞ እንደየመጠኑ እየታየ ወደ ላይ በሚመለከተው አካል ጸድቆ ረጅም ቀናትን የሚወስዱ ፕሮሰስ ተካሂዶ መጨረሻ ላይ ብድር የሚወስዱበት አሰራር። አሁን ደግሞ ከቴክኖሎጂው ከመዘመን ጋር ተያይዞ በተለይ ዲጂታል ብድር የምንለው አነስተኛ ብድሮች ላይ የበለጠ ጥቅም ላይ እየዋለ ያለው በእኛም ሀገር በሌሎችም ሀገር። ለምሳሌ እንደየ አገልግሎቱ አይነት መጠኑ ይለያያል። ለአነስተኛና መካከለኛ ልሆን በንግድ ላይ የተሰማሩ ለምሳሌ 100,000 የአንድ ወር ከዛም ያነሰ ጊዜ እንዲሁም 2 ወርም የሚወስድ እንደየ አገልግሎቱ አይነት ዲዛይን እንደተደረገው የገበያው ፍላጎት ባንኩና ፊንቴኩ ተባብረው በሚሰሩት የፕሮዳክት ዲዛይን ላይ የሚመሰረት ይሆናል። ወይም ደግሞ አሁንኛ ገበያ ላይ ይዘነው እንደወጣል ለምሳሌ ለደሞዝተኛው የሚሆን የዲጂታል ብድር ደሞዝ ከመድረሱ በፊት ሰዎች ለሚያስፈልጋቸው ወጪዎች የደሞዛቸውን የተወሰነ ክፍል በ14 ቀን የሚከፈል ወይም በ1 ወር የሚከፈል እስከ 50,000 ብር ድረስ የምንሰጠው አገልግሎት አለ። ይህ አገልግሎት እንግዲህ ሂደቱ ቅድም ያልኩት የተለመደ አሰራር አለ። ይሄኛው ግን የመክፈል አቅሙን የሚገምተው ደንበኛውም ማመልከቻውን የሚያስገባው ከእጅ ስልኩ ሆኖ ነው የብድር ጥያቄ የሚያቀርበው። ውሳኔውንም የሚሰጠው የብድሩ መፈቀድና ለመፈቀድ ውሳኔ የሚሰጠው የማሽን ነው። ክሬዲት ስኮሪንግ ኢንጂን ይባላል። የሰውየውን የፋይናንሻል ትራንዛክሽኖች እና ሌሎችን መረጃዎችን ፕሮሰስ አድርጎ የመክፈል አቅሙን ገምቶ ይህን ያህል ብድር መውሰድ ትችላለህ ይለዋል። ከተስማማ ደንበኛው የሚስጥር ቁጥሩን አስገብቶ እዛው የካቻ ዋሌት ላይ ብድሩ ይለቀቅለታል ማለት ነው። ስለዚህ ከዚህ ከመደበኛው የሚለየው ነገር ምንድነው? ከጥያቄው ጀምሮ ውሳኔ ሲሰጥ ሲለቀቅም ብድሩ ክፍያም ሲፈጸም ምንም አይነት የሰው ኢንተርቬንሽን ቅድም ባነሳሁት በመደበኛው ግን ከመነሻው
ጀምሮ ቅርንጫፍ ሄዶ ደንበኛ ማመልከቻ ሞልቶ ፕሮሰስ ተደርጎ በየባለው ሃይራርኪ እንደ ውሳኔ ሰጪ አካሎቹ ላይ ድረስ ሄዶ ተፈቅዶ የሚመጣበት አካሄድ ነው። ግን በአጠቃላይ ዲጂታል ብድር አሁን ያሉት ለአነስተኛ ብድሮች ያለመያዣ በቅጽበታዊ የሆኑ በጣም አስቸኳይ የሆኑ የፋይናንስ ኒዶች ይመጡ ይህንን ችግር የሚፈቱ አገልግሎቶች ናቸው ማለት ይቻላል።
ከ15 ዓመት አገልግሎት ጋር ከ4.5 ሚሊዮን በላይ ደንበኞች ያሉት መሆኑን የሚገልጸው የቡና ባንክ ከካቻ ዲጂታል ጋር በመተባበር በመላው አገሪቱ ከ400 በላይ እንደሚሆን በሚገልጻቸው ቅርንጫፎቹ እንደ አቦል ደሞዜ የመሳሰሉትን የዲጂታል ብድርና ቁጠባ አገልግሎት ለመስጠት ያለው ተስፋ ጠንካራ መሆኑን ገልጿል። በኢትዮጵያ ከ50% በላይ የሚሆኑ ዜጎች ከባንክ አገልግሎት ውጪ የሚገኙ መሆናቸው ይታወቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ቀጣዩን ዘገባችን ከምናልፈው ደግሞ ወደ ትምህርት ይሆናል። ቀደም ሲል የሳምንታዊ ንግድና ምጣኔ ሀብት ዘገባችን የተካተል ነው። የተመለከተውን ደግሞ የምናልፍ ወደ ቀጣዩ ዘገባ የምናልፍ ይሆናል።
ታህሳስ 16 2017 ዓ ም
በመላ ዓለም ላይ የላቀ ትምህርት ስኬት ያስመዘገቡ ወጣቶች የከፍተኛ ትምህርታቸውን መከታተል ከሚመርጣቸው አገራት መካከል አንዷ ዩናይትድ ስቴትስ ናት። በተለይ ትልቅ ስም ባላቸው አይቪ ሊግ ትምህርት ቤቶች እድል ያገኙ ዘንድ በሺዎች የሚቆጠሩ ተማሪዎች በሰሜን ምስራቅ ዩናይትድ ስቴትስ ውስጥ ወደሚገኙ 8 ዩኒቨርሲቲዎች ማመልከቻቸውን ይልካሉ። እድሉን የሚያገኙት ግን ጥቂቶች ብቻ ናቸው። ለዚህ እድል ከበቁት ኢትዮጵያና ትውልደ ኢትዮጵያውያን ወጣቶች ጋር አጭር ቆይታ ያደረገው ሀብታሙ ስዩም የወጣቶችን ልምድ በቀጣዩ ዘገባ እንደሚከተለው ያጋራናል።
ታህሳስ 16 2017 ዓ.ም በአዲስ አበባ በተዘጋጀ መድረክ የመንግስት ዩኒቨርሲቲዎች ከትምህርት ሚኒስቴርና ከቦርድ አመራሮቻቸው ጋር ስራዎቻቸውን ለመለካት ያስችላል የተባለ የመጀመሪያ የአፈጻጸም ኮንትራት ተፈራርመዋል። በመድረኩ ላይ ንግግር ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በኢትዮጵያ የትምህርት ጥራት ወድቋል የሚል ድምዳሜ ላይ በመደረሱ አጠቃላይ የትምህርት ዘርፍ ማሻሻያ እየተደረገ መሆኑን ጠቅሰዋል። በማሻሻያው መሰረትም የዩኒቨርሲቲ የትምህርት ጥራት ከፍተኛ ደረጃ ላይ እንዲደርስ ዩኒቨርሲቲዎች በስነ ምግባር የታነጹና ተጠያቂነት የሰፈነባቸው ተቋማት እንዲሆኑ እንዲሁም ለሀገር ጠቃሚ የሆነ ምርምር እንዲያከናውኑ የሚሉ 3 መስፈርቶች መቀመጣቸውን
አድማጮቻችንና ተመልካቾቻችን ለተፈጠረ የቴክኒክ ችግር ይቅርታ እንጠይቃለን። ቀደም ሲል የተከታተላችሁት ከዚህ ቤት ወደ እናንተ ያደረስነው ዩኒቨርሲቲዎች ውጤታማ ስራ ካላከናወኑ ሁሉናቸው ላይቀጥል እንደሚችል የትምህርት ሚኒስቴር ማስታወቅ የተመለከተው ዘገባችን ነበር። አሁን ቀደም ሲል ያስተዋወቅኳችሁ ዘገባ ደርሶናል። እሱ ወደ ተመለከተው ቅንብራችን እናልፋለን።
በየዓመቱ በሺዎች የሚቆጠሩ ተማሪዎች በሰሜን ምስራቅ ዩናይትድ ስቴትስ ውስጥ በሚገኙ ትልቅ ክብር በሚሰጣቸው አይቪ ሊግ እየተባሉ በሚጠሩ ዩኒቨርሲቲዎች ውስጥ ይማሩ ዘንድ ያመለክታሉ። ከመላ ሀገሪቱ እንዲሁም ከዓለም አቀፍ አመልካቾች ከ8 ዩኒቨርሲቲዎች የአንዱ ተማሪ መሆን እድሉን የሚያገኙት ግን ጥቂቱ ብቻ ናቸው። ያን እድል ማግኘት ለአመልካች ተማሪዎችም ሆነ ለቤተሰቦቻቸው የሚሰጠው ኩራት የላቀ ነው። በየል ዩኒቨርሲቲ ውስጥ ተማሪ የሆነችው ሄልዳና ጥበቡ ያን ቅጽበት ዛሬም አትረሳውም።
በእጅጉ የሚያስደንቅ ቅጽበት ነበር። ይል ሳለሞ የቆየሁት ትምህርት ቤት ስለነበር አስቀድሜ ነበር ያመለከትኩት። በቀደመው ውሳኔ መሰረት ሳይቀበሉኝ ሲቀሩ ግን ማመልከቻዬ ወደ መደበኛው የቅበላ ሂደት ተዘዋወረ። ህልሜ ላይሳካ እንደሚችል ማሰብ፣ የኋላ ኋላ ደግሞ ተቀባይነት ማግኘቴን ማወቅ በእጅጉ ስሜት ውስጥ የሚከት ነበር። የምስራቹን በመሰማበት ወቅት ከአባቴ ጋር የተለያዩ ኮሌጆችን እየጎበኘን ነበር። አንዲት ጠባብ ክፍል አግኝቼ ላፕቶፔን ከፍቼ ኢሜሉን ስመለከት ግን ማመን አቃተኝ። ከሌሎች ሰዎች ጋር ወደ ነበረው አባቴ ሮጥኩና ወደ ጆሮ ተጠግቼ የልገባሁ ተቀበሉኝ አልኩት። ፊቱ ዛሬም ድረስ አይረሳኝም። ለማመን ከብዶት ነበር። በመቀጠል እናቴንና የተቀረውን ቤተሰቦቼን ደወልኩላቸው። ሁሉም ይዘፍኑና ይጨፍሩ ነበር። መቼም መቼም የማልረሳው አስገራሚ ጊዜ ነበር።
ከዩናይትድ ስቴትስ በሺዎች ኪሎ ሜትሮች ርቃ በምትገኘው ኢትዮጵያ የል ዩኒቨርሲቲ ለመቀላቀል እድሉን ካገኙት መካከል አንዷ መርዓት ሰማናት። መርዓት ለቅበላ የሚያበቁ መረጃዎችና መደላድሎች ብዙም በሌሉበት ሁኔታ ውስጥ ሆና ዩኒቨርሲቲውን ለመቀላቀል ስታመለክት እድሉን ስለማግኘቷ እርግጠኛ አልነበረችም።
የሚነግረንም ሰው የለም እንደዚህ አይነት ኦፖርቹኒቲ እንዳለ እና ረፍዶ ነው ብዙ ጊዜ የምናውቀው። ለዛ በጣም ዝም ብዬ እድሌን ለመሞከር ያክል ነበረ አፕላይ ያደረግኩት። ከዛ አፕላይ ካደረግኩኝ በኋላ በጣም እንደውም በጣም ወድጄው ትምህርት ቤቱን ስለነበረ ዲሲዥን ሌተር ሲደርሰኝ ራሱ ማየት አልፈለግኩም ነበረ። ስለዛ ሳልከፍተው ነው የቆየቶን ውስጥ አይገስ ሶስት ሳምንት ነገር ቆይቻለሁ ሳልከፍተው፣ በጣም መክፈት አቅቶኝ ማለት ነው። እና በስተመጨረሻ ከከፈትኩት በኋላ በጣም ነው የደነገጥኩት። በቀጥታ እንደውም ጥቁር አንበሳ ነበርኩኝ። የሕክምና ነበር የደረሰኝ ኢትዮጵያ ባለውበት ሰዓት ማለት ነው፣ ወደዚህ ከመምጣቴ በፊት። እና እዛ ቁጭ ብዬ ነው ለአባትና ለእናቴ ደውዬ ነገርኳቸው። በጣም ተደሰቱ። ያው በጣም ጥሩ ነበረ።
ሁለቱ ወጣት ሴቶች በአሁኑ ሰዓት በዩኒቨርሲቲ ውስጥ ወደ ሕክምና ትምህርት የሚያሻግሯቸው ትምህርቶችን እየተከታተሉ ይገኛሉ። ዝነኛ በሆነው የል ዩኒቨርሲቲ ውስጥ የሚሰጠው ትምህርት ከፍተኛ ትጋትና የመንፈስ ጥንካሬ የሚሻ እንደሆነም ይናገራሉ። የባዮ ሞለኪውላር ትምህርት ክፍል ሁለተኛ ዓመት ተማሪ ለሆነችው ሄልዳና ዩኒቨርሲቲውን በተቀላቀለች ማግስት ፈታኝ የሆነባትን ነገር እንዲህ ታስረዳለች።
Especially my first year when you're coming in, I was
በተለይ በየል የመጀመሪያ ዓመት ቆይታዬ ብዙ አቅም ያላቸውና በተፎካካሪ ግለሰቦች መከበቤ ጫና ፈጥሮብኝ ነበር። በየል እንደ ሌሎች የአይቪ ሊግ ትምህርት ቤቶች እጅግ የተከረረ ፉክክር ባይኖርም ብዙዎቻችን የድህረ ምረቃ ትምህርትን ዓላማ ስላደረግን የአካዳሚክ ደረጃችንን ለማላቅ ጠንካራ ተነሳሽነት አለን። ከዚህ ነባራዊ ሁኔታ ጋር ለመላመድ ፈታኝ ነበር። ምጡቅ አስተሳሰብ ባላቸው እኩዮቼ መከበቤን ተከትሎ በራሴ ለመተማመን ከብዶኝ ነበር። ጠበቅ ያለው የትምህርት አሰጣጥ በራሴ እስክጠራጠር የል ውስጥ ባለኝ ስፍራ ላይ ጥያቄ እንዳነሳ እስከ ማድረግ የደረሰ ጫናም አሳድሮብኛል። በጊዜያት ውስጥ ግን እነዚህን ስሜቶች ለማሸነፍ ችያለሁ። ከፍተኛ ፈተና ነበር።
የሞለኪውላር ባዮፊዚክስና ባዮኬሚስትሪ ትምህርት ሶስተኛ ዓመት ተማሪ የሆነችው ምርዓት በበኩሏ የጊዜ አጠቃቀምና ትምህርቱ የሚሰጥበት ሂደት ተወልዳ ካደገችበት ሀገር ጋር ባለው ልዩነት ምክንያት የእንግድነት ስሜት ተሰምቷት እንደነበረም ትናገራለች።
አሰጣጡ በጣም ጥሩ ነው። ብዙ ጊዜ አሁን ከኢትዮጵያ በተለይ የሚለየው ነገር አስተማሪና ተማሪ ኢንተራክሽኑ በጣም ኢትዮጵያ በጣም ትንሽ ነው። ብዙ ጊዜ አስተምረው ነው የሚወጡት። ያን ያክል ጥሩ የሆነ ግንኙነት አትፈጥርም ከአስተማሪ ጋር። እዚህ ግን በጣም እንደ ቤተሰብ ናቸው። ያግዙሃል፣ የራሳቸው የሆኑ ሰዓቶች ያመቻቹልሃል አንተን ለመርዳት ማለት ነው። በጣም ጥሩ አስተማሪዎች ነው ያሉት። ነገር ግን አንድ ትምህርቱ ላይ ያለኝ የተወሰነ ቅሬታ እዚህ ያሉት አስተማሪዎች ፕሮፌሰሮች ናቸው። ሶ ሞር ፎከሳቸው ወደ ሪሰርች ነው። የሚሰሩትን ሪሰርች ነው የሚወዱት። ስለ ሪሰርች ታወራቸው በቃ ሙሉ ቀን አይደብራቸውም። እና ትንሽ ያ ነገር አንዳንዴ ሞር ከአስተማሪነት ሚናቸው ላይ ትንሽ ይቀንስባቸዋል። ለዛ ሞር ፎከስ አድርገው ላይክ ማስተማሩ እንደ ጎን ለጎን የሚታይ ስራ ነው እንጂ
እንደ ምርዓት ያሉ በተለይ ከኢትዮጵያ ወደ ዩናይትድ ስቴትስ የሚመጡ ተማሪዎች ከሀገሬው ባህል ጋር ለመግባባት ጊዜ ሊፈጅባቸው ይችላል። ምርዓት ለትምህርት የመጣችበትን ሀገር ባህል ፈጥኖ በመረዳትና በማክበር ቆይታዋን የተሻለ ለማድረግ እንደቻለች ትናገራለች። ዩናይትድ ስቴትስ ውስጥ ያደገችው ሄልዳና በበኩሏ ከኢትዮጵያዊ ማንነቷ ጋር የበለጠ ለመቀራረብ እድል ያገኘችው የል ዩኒቨርሲቲን ከተቀላቀለች በኋላ እንደሆነ ታስታውሳለች።
በማመለክትበት ጊዜ ደጋፊ ማህበረሰብ ማግኘት ለእኔ ወሳኝ ነበር። አርካንሳስ ውስጥ ሳድግ ከባህሌ ጋር የነበረኝ ቁርኝት የተወሰነ ስለነበር ከማንነቴ ውስጥ ግዙፉ ክፍል እንደጎደለ ይሰማኝ ነበር። በየል ዩኒቨርሲቲ የሚገኘው የኢትዮጵያ ተማሪዎች ማህበር ባለፉት ሁለት ዓመታት ውስጥ ለእኔ ግሩም ማህበረሰብ ሆኖልኛል። ከሌሎች ትምህርት ቤቶች ጋር ሲወዳደር አባላቱ አነስተኛ ቢሆኑም በዚህ ሀገር የተወለዱና ዓለም አቀፍ የኢትዮጵያና ኤርትራ መሰረት ያላቸውን ተማሪዎች አካቷል። የባህላዊ ምግብ ማብሰል ውድድርን፣ የአዲስ ዓመት በዓልን የመሳሰሉ የተለያዩ ዝግጅቶችን እናዘጋጃለን። በኢትዮጵያውያን ባህላዊ ውዝዋዜ ላይ የሚያተኩር ደስታ የተባለ የውዝዋዜ ቡድንም አለን። በዚህ ቡድን አማካኝነት የተለያዩ ብሔረሰቦችን ጭፈራ ተመረያለሁ። ብዙ ጓደኞቼ እኔን ለማገዝ በአማርኛ ስለሚያናግሩኝ አማርኛዬንም ቀስ በቀስ አሻሽያለሁ።
ዩኒቨርሲቲን የመሰሉ የሚቀበሏቸው ተማሪዎች እጅግ ጥቂት በሆኑባቸው የትምህርት ተቋማት ውስጥ ተቀባይነትን ለማግኘት ጥብቅ የማጣሪያ ሂደትን ማለፍ ይጠይቃል። ለመሆኑ መሰለ የትምህርት ተቋማትን መቀላቀል የሚሹ ወጣቶች ምን ሊያደርጉ ይገባል? ምርአት ሰማ።
በመጀመሪያ ያው ትንሽ ያስቸግራል እውነት ነው፣ ግን ትምህርት ቤቱም ማህበረሰቡም ብዙ ጊዜ እንደዚህ አይነት ኦፖርቹኒቲዎች እንዳሉ አያሳውቁም። ለዛ በተቻለ አቅም ከውጭ እንደዚህ አይነት ነገር ፍላጎት የሚኖርን ከሆነ ጉግልም አሁን በጣም የተስፋፋ ነገር ነው። በደንብ ሰርች ማድረግ፣ ዩኒቨርሲቲዎቹን ማወቅ፣ ምን አይነት ነገር እንደሚፈልጉ፣ ምን አይነት ሚሽን እንዳላቸው፣ ምን አይነት ኮር ቫሊዩ እንዳላቸው መረዳት እና እነዚህ አይነት ነገሮችን ሞር አፕላይ በሚያደርጉበት ጊዜ እንዲጠቀሟቸው ማድረግ ነው የመጀመሪያው ነገር። ሁለተኛው ደግሞ እርዳታ መጠየቅ። ምንም ማለት አለ ያው ትንሽ ይከብዳል እንደ ኢትዮጵያኖች፣ ግን አንድ ሰው የምትፈልግበት ደረጃ ጋር ካለ እና እንደ አጋጣሚ የሆነ ከዛ ሰው ጋር ኮኔክት የምታደርግበት እድል ከተፈጠረ ኢቨን ባይፈጠር ራሱ ኮኔክሽኑን ለመፍጠር መሞከር።
ተመልካቾቻችንና አድማጮቻችን የአሜሪካ ድምፅ የማክሰኞ ምሽት ዝግጅታችን ይመስል ነበር። አስማማየ ነው ነበርኩ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።